ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 12 2015 ዓ.ም ዝግጅታችን ጀመረ። ዩናይትድ ስቴትስ እና ቻይና ለሚያደርጓቸው ግንኙነቶች ቀጥታ ግንኙነት ያስፈልጋል ሲሉ ብሊንከን ተናገሩ።
We are clear-eyed about the challenges posed by the PRC. The United States will advance a vision.
ህዝባዊ የቻይና ሪፐብሊክ ስለደቀነቻቸው ፈተናዎች ምንነት ግርታ የለንም።
ብሊንከን በቤጂንግ ያደረጉት ካሉት ቆይታ የተቀናጨበው ነው የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል።
ማሽለም አዘረውም ጀካማኑ አባባለቤቴ ልጆችም ተታረው ነው ይገዛልኛ ጠው ፍላ በግቦ ነበር ምንዘራ ዝናቡ ሰጥቶ ነበር አመለጠኛ።
አሁን ደግሞ የሰማችኋቸው አርሶ አደር በማዳበሪያ ጥረት ምክንያት የዘር ወቅት ያለፈባቸው የምዕራብ ጎጃም ዞን አርሶ አደሮች ለሶስተኛ ጊዜ ሰልፍ መውጣታቸውን አስመልክቶ ያነጋገርናቸው ናቸው። የዚህም ዝርዝር በትንታኔ መጽሔታችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
በድጋሚ እንደምናመሻችሁ፣ ዜናውን ማቀርብላችሁ እንግዲህ ወልዴ ነኝ። በሱዳን ትናንት እሁድ ማለዳ የጀመረው የ72 ሰዓታት ተኩስ ማቆም የያዘ መምሰሉ፣ በአንዲት ከእንጨት በተሠራች ጀልባ ላይ ሆነው የሜዲትሬንያንን ባህር ሲያቋርጡ የነበሩ 117 ፍልሰተኞችን አንድ የበጎ አድራጎት ድርጅት መታደጉ፣ እንዲሁም ኬንያ ከአውሮፓ ኅብረት ጋር የንግድ ስምምነት መፈረሟ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሱዳን ትናንት እሁድ ማለዳ የጀመረው የ72 ሰዓታት ተኩስ ማቆም የያዘ በመሰለበት በዛሬው ዕለት ዓለም አቀፍ ለጋሾች ደግሞ አገሪቱን በሚረዱበት ሁኔታ ላይ ለመነጋገር ጄኔቫ ላይ ጉባኤ ተቀምጠዋል። ከሁለት ወራት በላይ የተካሄደው ጦርነት ከፍተኛ ቀውስ እንዳስከተለ የተባበሩት መንግስታት ድርጅት በመግለጽ ላይ ነው። የአየር ጥቃትም ሆነ የሌላ መሳሪያ ድምፅ ሳይሰሙ መዋላቸውን በርካታ የካርቱም ነዋሪዎች ለኤኤፍፒ ዜና ወኪል ተናግረዋል። በሕክምና፣ በመብራት ውሃ እና በሌሎችም መሠረታዊ አቅርቦቶች ችግር ለሚሰቃዩት ሱዳናውያን መጠነኛ እፎይታ ሰጥቷል ተብሏል። ሚያዝያ 7 የጀመረውና ከሁለት ወራት በላይ የቆየው ግጭት ከ2000 ሰዎች በላይ ሕይወት ሲቀጥፍ 528,000 በላይ የሚሆኑትን ወደ ጎረቤት አገራት እንዲሸሹ አድርጓል። ከ2.2 ሚሊዮን በላይ የሚሆኑትን ደግሞ ከመኖሪያቸው ተፈናቅለዋል። ከሱዳን ሕዝብ ከግማሽ በላይ የሚሆነው ማለትም 25 ሚሊዮን የሚገመተው ሕዝብ ሰብአዊ እርዳታ ጠባቂ ሲሆን፣ ተመድ እንደሚለው እስካሁን የደረሳቸው እርዳታ እጅግ ጥቂት ነው። ጄኔቫ ላይ ዛሬ ይጀምራል የተባለው ጉባኤ ለሱዳንም ሆነ ለአካባቢው አገራት የሚያስፈልገውን እርዳታ በተመለከተ ይነጋገራል ተብሏል። በጉባኤው ላይ ከተመድ በተጨማሪ ግብፅ፣ ሳውዲ አረቢያ፣ ቀጣር እና የአፍሪካ ኅብረት እንደሚሳተፉ ታውቋል። ባለፈው አርብ በኡጋንዳ በአንድ ትምህርት ቤት ላይ በተፈጸመ የሽብር ጥቃት የሞቱትን ሰዎች የቀብር ስነ ስርዓት በመፈጸም ላይ ሲሆን ጥቃቱን የፈጸመውና የተባበሩት ዲሞክራሲያዊ ኃይሎች በምህጻሩ ኤዲኤፍ በመባል የሚታወቀው ቡድን በኢስላሚክ ስቴት አይሲስ በገንዘብ እንደሚደገፍ የተመድ ባለሙያዎች ጥናት አመልክቷል። ኡጋንዳን ከኮንጎ በሚያዋስነው አካባቢ በሚገኘው ትምህርት ቤት ላይ በደረሰው ጥቃት ከሞቱት 42 ሰዎች ውስጥ 38ቱ ተማሪዎች ሲሆኑ የተቀሩት ደግሞ የትምህርት ቤቱ ዘብና 3 ሌሎች ሲቪሎች መሆናቸው ታውቋል። አንዳንዶቹ ተማሪዎች በማይለዩበት ሁኔታ መቃጠላቸውን፣ ሌሎቹ ደግሞ በስለትና በጥይት መገደላቸው ታውቋል። ቢያንስ 6 ተማሪዎች ደግሞ ተጠልፈው ወደ ኮንጎ ሳይወሰዱ እንዳልቀረ የኡጋንዳ ባለሥልጣናት ተናግረዋል። ጥቃቱን ፈጻሚው ኤዲኤፍ በምስራቅ ኮንጎ በሺ ለሚቆጠሩ ሲቪሎች ግድያም ተጠያቂ መሆኑን የተመድ ባለሙያዎች ጥናት ጠቁሟል። ቡድኑ ከእንደ አውሮፓውያን አቆጣጠር 2019 ጀምሮ በአይሲስ በገንዘብ ይደገፍ እንደነበርና በግለሰቦች አማካኝነት ገንዘቡ ከሶማሊያ ተነስቶ በደቡብ አፍሪካ፣ ኬንያና ኡጋንዳ በኩል እንደሚሸጋገር በዚህ ሳምንት ይፋ እንደሚሆን የሚጠበቀው የተመድ ጥናት አመልክቷል። በአንዲት ከእንጨት በተሰራች ጀልባ ላይ ሆነው የሜዲትሬኒያን ባህርን ሲያቋርጡ የነበሩ 117 ፍልሰተኞችን ባለፈው ቅዳሜ መታደጉን ኦፕን አርምስ የተሰኘ የበጎ አድራጎት ድርጅት አስታውቋል። ፍልሰተኞቹ ሊቮርኖ ወደ ተባለችው የጣሊያን ወደብ እንደሚወሰዱ ይጠበቃል። ባለፈው ሳምንት በግሪክ አቅራቢያ በደረሰ የጀልባ አደጋ 78 ፍልሰተኞች መሞታቸው ይታወሳል። አደጋው ከአፍሪካና ከመካከለኛው ምስራቅ ግጭትንና ድህነትን በመሸሽ ወደ አውሮፓ ለመሻገር የሚሞክሩት ፍልሰተኞች ሕይወታቸውን የሚያጡበትን አሳዛኝ ሁኔታ ዓለም እንደገና ትኩረት እንዲሰጠው አድርጓል። ቅዳሜ ዕለት በሕይወት የተረፉት ፍልሰተኞች ከኤርትራ፣ ሱዳን እና ሊቢያ የመጡ መሆናቸውንና 25ቱ ሴቶች ሲሆኑ አንድ የሶስት ዓመት ሕፃንም እንደሚገኝበት ኦፕን አርምስ የተሰኘው በጎ አድራጎት ድርጅት በመግለጫው አስታውቋል። ፍልሰተኞቹን የማዳን ሥራው የተከናወነው ከእኩለ ሌሊት በኋላ መሆኑን እንዲሁም በድቅድቅ ጨለማ መሆኑንና እና ጀልባዋ ከሊቢያ ዳርቻ ተነስታ 30 ኪሎ ሜትር ዘልቃ ከገባች በኋላ እንደነበር ድርጅቱ ጨምሮ ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የአውሮፓ ኅብረትና ኬንያ ዛሬ ናይሮቢ ላይ የንግድ ስምምነት ተፈራርመዋል። ከአፍሪካ ጋር ጥልቀት ያለው የኢኮኖሚ ግንኙነት ለምትሻ አውሮፓ ትልቅ ስኬት ነው ተብሏል። ስምምነቱ ተግባራዊ ሲሆን 1/5ኛውን የውጭ ንግድ ከአውሮፓ ጋር ለምታከናውነው ኬንያ ከታሪፍ ነጻ የሆነ የንግድ ዕድል ይሰጣታል ተብሏል። ተወዳጅ የሆነው ሻይ ቅጠሏ እና ቡናን የመሳሰሉ የግብርና ምርቶች እንዲሁም 70% የሚሆነው የአበባ ሽያጭ በስምምነቱ እንደሚካተቱ ታውቋል። ኬንያ ገበያዋን ቀስ በቀስ ክፍት እንደምታደርግና አንዳንድ ሸቀጦች ግን ከስምምነቱን እንደማይጨምር የአውሮፓ ኅብረት ባለሥልጣናት ተናግረዋል። ወደ ሩሲያና ዩክሬን ተጉዞ የነበረው የአፍሪካ ልዑክ ታሪካዊ እና ተጽዕኖ ፈጣሪ ነበር ሲሉ ትናንት ከሁለቱ አገሮች ጉዞ የተመለሱት የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ አስታወቁ። በሌላ በኩል የሩሲያው ፕሬዝደንት ቭላድሚር ፑቲን በልዑካኑ የሰላም ሐሳብ ላይ ቀዝቃዛ ውኃ ሲቸልሱበት፣ የዩክሬኑ መሪ ቮሎዲሚር ዜሌንስኪ ደግሞ ሩሲያ ጦሯን ከሀገራቸው ሳታስወጣ ከሞስኮ ጋር መደራደር የማይታሰብ ነው ብለዋል። ልዑኩ ባለ 10 ነጥብ የሰላም ሐሳብ ማቅረቡ ሲታወቅ ውጊያውን ማርገብ፣ የአገራትን ሉዓላዊነት ማክበር፣ ያልተገደበ እህል ወደ ውጭ ገበያ መቅረብ እንዲሁም ሴቶችና ሕፃናት የጦር እስረኞችን ወደ አገራቸው መመለስ የሚሉት ይገኙበታል። ክሬምሊን ሐሳቦቹን ለመተግበር አስቸጋሪ እንደሚሆን ገልጿል። የሰላም ልዑኩ የአፍሪካ መሪዎች ለመጀመሪያ ጊዜ ከአህጉራቸው ውጪ ባሉ የሰላም ጉዳዮች ላይ የተሳተፉበት በመሆኑ ታሪካዊ ነው ሲሉ ራማፎሳ መናገራቸውን ዛሬ ሰኞ የወጣው ሳምንታዊው ዜና መጽሔት ጠቅሷል። የልዑካን ቡድኑ የደቡብ አፍሪካ፣ ሴኔጋል፣ ኮሞሮስ፣ ዛምቢያ ፕሬዚደንቶችንና ከኡጋንዳ፣ ከግብፅ እና ኮንጎ ብራዛቪል ደግሞ ባለሥልጣናትን ያቀፈ እንደነበር የኤኤፍፒ ዘገባ አመልክቷል። ሩሲያም ሆነች ዩክሬን ጦርነቱን በድል እንደሚፈጽሙ እርግጠኞች በመሆናቸው ሰላም ለማምጣት የሚደረጉ ጥረቶች ጋሬጣ እየገጠማቸው ነው ሲሉ ተንታኞች በመናገር ላይ ናቸው። በመጨረሻም ዩናይትድ ስቴትስ ዛሬ ሰኞ በፌዴራል ደረጃ የጁንቲንዝ በዓልን አክብራለች። በዓሉ ስያሜውን ያገኘው በዩናይትድ ስቴትስ የተካሄደው የእርስ በርስ ጦርነት በእንደ አውሮፓውያን አቆጣጠር ጁን 19 1865 ዓ.ም ማብቃቱን ተከትሎ የአሜሪካ ወታደሮች በቴክሳስ ግዛት በሚገኘው ጋልቭስተን ደሴት ደርሰው በባርነት አገዛዝ ስር የኖሩ የነበሩ ጥቁሮችን ነጻ መሆናቸውን ካሳወቁበት ቀን ነው። በሌሎች የአሜሪካ ግዛቶች በባርነት ጭቆና ስር የነበሩ ጥቁሮች ቀደም ብለው ነጻ የተደረጉ ቢሆንም በቴክሳስ ግዛት ግን ሰራዊቱ እስኪደርስ ድረስ በባርነት ቆይተዋል። አድማጮች፣ የዚህን ዜና ዝርዝር በመጽሔቱ ክፍለ ጊዜ እናቀርባለን። የምሽቱ ዜና በዚህ ተጠቃልሏል። ቀሪ ዝግጅቶች ወደ ስመኞች መልሳለችዋሉ።
እንግዱን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሰኔ 12 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየሁ ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። ዩናይትድ ስቴትስ እና ቻይና ግንኙነታቸውን በኃላፊነት የመምራት ግዴታ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን አክለው አለመግባባቶች ወደ ግጭት እንዳያመሩ ቀጥተኛ ንግግር ማድረግ የተሻለ መንገድ ነው ብለዋል። ብሊንከን ይህንን የተናገሩት የሁለቱን ሀገሮች ግንኙነት ለማረጋጋት በታለመውና ሁለት ቀናት በዘለቀው የቤጂንግ ጉብኝታቸው የመጨረሻው ቀን ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ተገናኝተው ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ ነው። ኒኪ ቺንግ ያጠናከረውን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተል ያቀርበዋል።
ብሊንከንም በጋዜጣዊ መግለጫቸው ወቅት በሰጡት አስተያየት ከቻይናው ፕሬዝዳንት ሺ ጂንፒንግና ከሀገሪቱ ከፍተኛ ዲፕሎማት ዋንግ ዩ ጋር ግልጽና በተጨባጭ ጉዳዮች ላይ ያተኮረ ውይይት ማድረጋቸውን ተናግረዋል።
We are clear-eyed about the challenges posed by the PRC. The United States will advance a vision.
ህዝባዊ የቻይና ሪፐብሊክ ስለደቀነቻቸው ፈተናዎች ምንነት ግርታ የለንም። ይሁንና ዩናይትድ ስቴትስ መጪውን ጊዜ አስመልክቶ ካሁን ቀደም በዓለም ዙሪያ ለአመታት ሰላም እና ደህንነትን ለማስጠበቅ ያስቻሉ ህጎችን በማስከበርና በማሻሻል ከሌሎች በርካታ አገሮች የምንጋራቸውን ነጻ፣ ግልጽ፣ የተረጋጋና የበለጸገ ዓለም ራዕይ ታራምዳለች። ያንን መጪ ጊዜ ለመከሰትም ቻይናን ጨምሮ ዲፕሎማሲያዊ ጥረት እንጀምራለን።
ብሊንከን አክለውም በሚቀጥሉት ሳምንታት ውስጥ ተጨማሪ የዩናይትድ ስቴትስ ከፍተኛ ባለስልጣናት ወደ ቻይና እንደሚያመሩ ጠቁመዋል። ዋሽንግተን በአንጻሩ የቻይና ባለስልጣናትም ወደ ዩናይትድ ስቴትስ የሚያደርጓቸውን ተጨማሪ ጉብኝቶች እንደምትቀበል ብሊንከን ተናግረዋል። ሺ በበኩላቸው ሁለቱ ወገኖች ባደረጓቸው ንግግሮች መርካታቸውን አመልክተዋል። በታይዋን ባህረ ገብ መሬት ቻይና የምታደርጋቸውን ቆስቋሽ ያሏቸውን እርምጃዎች በተመለከተም አገራቸው ያላትን ስጋት የተናገሩት ብሊንከን ዩናይትድ ስቴትስ ታይዋን ነጻ አገር እንድትሆን እንደማትደግፍና ድንበር ዘለል ልዩነቶችን በሰላማዊ መንገድ የመፍታት ሁነኛ አማራጭነትም አጽንኦት ሰጥተው ተናግረዋል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር ከ1979 ዓ.ም አንስቶ ከቻይና ጋር ዲፕሎማሲያዊ ግንኙነት ለመመስረት የወሰደችውና ለበርካታ አስርት ዓመታትም የተከተለችው ውሳኔ በታይዋን የግንኙነት ሕግ ውስጥ በሰፈረው መሰረት የታይዋን የወደፊት ዕጣ በሰላማዊ መንገድ ይወሰናል ከሚለው እሳቤ ጋር የተሳሰረ መሆኑ ይታመናል። ብሊንከን ለጋዜጠኞች ሲናገሩም በዢንጂያንግ፣ በቲቤትና በሆንግ ኮንግ የዜጎች አያያዝና እንዲሁም በዩናይትድ ስቴትስ ዜጎች ላይ የተፈጸሙ ተገቢ ያልሆኑ እስሮችን የመሳሰሉ የሰብአዊ መብቶችና ሌሎች ዓለም አቀፍ ስጋቶችን የተመለከቱ ጉዳዮች ማንሳታቸውን ጠቅሰዋል። ብሊንከን በተጨማሪም አገራቸው ከቻይና ጋር የጋራ ጥቅማቸውን በሚመለከቱ ጉዳዮች ዙሪያ ለመተባበር ዝግጁ መሆኗንም ተናግረዋል። እነኚህም የአየር ንብረት ለውጥ፣ የምጣኔ ሀብት መረጋጋት፣ የህብረተሰብ ጤና፣ የምግብ ዋስትናና አደንዛዥ እጽና አደገኛ መድኃኒቶችን ዝውውር የሚመለከቱ ጉዳዮች ይገኙባቸዋል ብለዋል። ፌንቲኔል የተባለውን እጅግ አደገኛ መድኃኒት ህገወጥ ዝውውር በተመለከተም ሁለቱ አገሮች በጋራ የሚሰራ ቡድን ለማቋቋም መስማማታቸውንም ብሊንከን አመልክተዋል። ትላንት እሁድ ቤጂንግ የገቡት ብሊንከን እንደ አውሮፓውያን የዘመን አቆጣጠር ከ2018 ዓ.ም ወዲህ ቻይናን የጎበኙ የመጀመሪያው የዩናይት ስቴትስ ከፍተኛ ባለስልጣን ናቸው። ቻይና ለስለላ ዓላማ የተለቀቁ ናቸው የተባሉ ፊኛዎችን በዩናይት ስቴትስ የአየር ክልል ውስጥ እንዲንሳፈፉ ማድረጓን ተከትሎ ላለፈው የካቲት ወር ታቅዶ የነበረው የብሊንከን ጉዞ ወዲህ ወደ አሁኑ መገፋቱም ይታወቃል። ይህ በእንዲህ እንዳለ ያለ አግባብ ታስረዋል ያሏቸውን አባቶቻቸውን ጉዳይ ብሊንከን ከቻይናውያኑ አቻዎቻቸው ጋር ይነጋገሩበት ዘንድ ወላጆቻቸው በእስር ላይ የሚገኙ አሜሪካውያን ልጆቻቸው ጠይቀዋል። ቤተሰቦቻችንን ለቤታቸው አብቋቸው የሚል ዘመቻ ያዙት ወገኖች ትላንት እሁድ በትዊተር አማካኝነት ባስተላለፉት መልእክት ከእያንዳንዱ ታጋጅ ጀርባ በየቀኑ የሚሰቃይ አንድ ቤተሰብ አለ የሚል ጽሑፍም አስነብበዋል። የአባቶችን ቀን ከአባቴ ጋር ማሳለፍ ሳልችል ስቀር የዛሬው አባቶች ቀን ሰባተኛው ነው ያለው ሃሪሰን ሊያክሎም አባቴን ከስር መልቀቅ የቻይና መንግስት ከዩናይትድ ስቴትስ ጋር ያለውን ግንኙነት የማሻሻሉን ሐሳብ በቁም ነገር መያዙን ለማሳየት ከሚያደርጋቸው በጣም ቀላል ነገሮች አንዱ ነው ሲል አክሏል። የሃሪሰን አባት ካይሊ እንደ አውሮፓውያን የዘመን አቆጣጠር ከመስከረም 2016 ዓ.ም አንስቶ ቻይና ውስጥ ታስረው የሚገኙ አሜሪካዊ ናቸው። በኋላም በስለላ ድርጊት ተወንጅለው የ10 ዓመት እስራት እንደተፈረደባቸው ይታወቃል። ይሁን እንጂ ቤተሰቦቻቸው የተባለውን ውንጀላ ውድቅ ያደርጋሉ። አሊስ ሊን ደግሞ እንደ አውሮፓውያን የዘመን አቆጣጠር በ2006 ዓ.ም ግልጽ ባልሆነ ሁኔታ ተይዘውና የኮንትራት ውል አጭበርብረዋል በሚል ተወንጅለው በተመሳሳይ የዕድሜ ልክ እስራት የተፈረደባቸው የአሜሪካዊው ፓስተር ዴቪድ ሊን ልጅ ናት። የሊንም ቤተሰቦች ሊን ከቀረበባቸው ወንጀል ነጻ ናቸው ሲሉ ይሟገታሉ። ቆይቶም ሊን የዕድሜ ልክ እስር ቅጣታቸው ተቀንሶ እንደ አውሮፓውያን የዘመን አቆጣጠር በ2029 ዓ.ም ከስድስት ዓመታት በኋላ ይለቀቃሉ ተብሏል። አባቴ ናፍቆናል፣ እባክዎን ለቤቶ ይበቃ ዘንድ የሚችሉትን ሁሉ ያድርጉ ስትል ልጃቸው አሊስ ከአሜሪካ ድምፅ ጋር ባደረገችው ቃለ ምልልስ ወቅት ለብሊንከን ጥሪ አድርጋለች። ይህ በእንዲህ እንዳለ የዩናይትድ ስቴትስ ብሔራዊ ደህንነት ጽህፈት ቤት ዲሬክተር አቭሪል ሄንስ ባለፈው የግንቦት ወር መጀመሪያ የታይዋንን ጉዳይ አስመልክቶ ለዩናይትድ ስቴትስ ምክር ቤት አባላት በሰጡት አስተያየት ቻይና በታይዋን ላይ ወረራ ብትፈጽም በዓለም እጅግ ግዙፉንና በጥራቱም ከፍተኛ ግምት የሚሰጠውን ለኤሌክትሮኒክስ መሳሪያዎች መስሪያ የሚውል ቁሳቁስ ሰሚ ኮንዳክተርስ ምርት እንዲቋረጥ ወይም እንዲስተጓጎል በማድረግ በዓመት የ1 ትሪሊዮን ዶላር ኪሳራ ሊያስከትል ይችላል ሲሉ ማስጠንቀቃቸው ይታወሳል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በማዳበሪያ እጥረት የዘር ወቅት ያለፈባቸው የምዕራብ ጎጃም ዞን አርሶ አደሮች ለሶስተኛ ጊዜ ሰልፍ ወጡ። በአማራ ክልል ምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ መሸንቲ በሚባል አካባቢ የሚኖሩ አርሶ አደሮች የማዳበሪያ እጥረት እንደገጠማቸው በባህር ዳር ከተማ በተደጋጋሚ ባካሄዱት ሰልፍ ገልጸዋል። አርሶ አደሮቹ ለአሜሪካ ድምጽ እንደተናገሩት ማዳበሪያ በወቅቱ ባለማግኘታቸው ማሽላ አለመዝራታቸውንና ለማሽላ ባዘጋጁት መሬት ጤፍና ዳጉሳ ለመዝራት መሬቱን አለስልሰው ቢጠብቁም በማዳበሪያ እጥረት ምክንያት በወቅቱ እያለፈባቸው እንደሆነ ተናግረዋል። በጉዳዩ ላይ ከአማራ ክልል ግብርና ቢሮ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በተለያዩ አካባቢዎች የሚገኙ አርሶ አደሮች የአፈር ማዳበሪያ ጥያቄ እንደቀጠለ በክልሉ ርዕሰ መዲና ባህር ዳር ከተማ ጅራፍ እያስጮሁ ማዳበሪያ ይቅረብልን የሚሉ ጥያቄዎችን የያዙ በተለይ ደግሞ ከምዕራብ ጎጃም ዞን የተለያዩ ወረዳዎች የተውጣጡ አርሶ አደሮች ለሶስተኛ ጊዜ ዛሬ ሰልፍ ወጥተዋል። ከምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ መሸንቲ አካባቢ የመጡ አርሶ አደሮች ማሽላ የመዝሪያ ወቅት አለፈብን ሲሉ በክልሉ ግብርና ቢሮ በር ላይ አቤቱታቸውን አሰምተዋል። ከነዚህ መካከል ሴት አርሶ አደር ደሌ ገበየው አንዷ ናቸው።
ማሽላም አልዘራውም፣ ደካማ ነው ባለቤቴ፣ ልጆችም ኩታራው ነው፣ ይገዛልኝ አጣው። ሁላ በግንቦት ነበር ምንዘራ፣ ዝናቡ ሰጥቶ ነበር፣ አመለጠኝ። አሁን ዛሬ ግን ዳጉሳ ነበር የሚዘራ፣ የማሽላውን ዳጉሳ ጉርጉሩ ዳጉሳ ጉርጉሩ አገኛለሁ ብለህ አጣው። ማን ይግዛ? ጤፍና ዳጉሳ ዛሬ ወቅቱ ማሽላም አለፈብኝ።
ሌላዋ ሴት አርሶ አደር ብርሃን ያለሙት ተመሳሳይ ችግር እንደገጠማቸው ይናገራሉ።
ማዳበሪያ ብዬ ማሽላው ቀረ፣ ባለቁር ቀረ፣ ነጋዴ 10 ሺህ ብር 11 ሺህ ብር ያለ ማረም ቢታል ታው ደጋውሳ ማሽላው ቀረ ደጋውሳ ብለ ነው ማሽላው ወደ ደጋውሳ ቀረ። ለዚህ ታው ዛሬ ማዳበሪያም ይቴ ለማዳበሪያም ይቴ ነው።
በግብርና ሚኒስቴር የኢንቨስትመንትና ግብአት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ ከሳምንት በፊት በሰጡት መግለጫ የማዳበሪያ እጥረት የተከሰተው በመላ ሀገሪቱ መሆኑን ገልጸው ለእጥረቱ መከሰት ደግሞ ከክፍያ መዘግየት ጋርና ሰው ሰራሽ ችግሮች ናቸው ብለዋል። ግሩን ለመቅረፍም መንግስት ግዢ የፈጸመበትን ማዳበሪያ እየተጓጓዘ ነው ማለታቸው ይታወሳል። በሌላ በኩል ግብርና ሚኒስቴር ዛሬ በፌስቡክ ገጹ ባጋራው ጽሑፍ እስከ ሰኔ 10 2015 ዓ.ም ድረስ ከ7.4 ሚሊዮን ኩንታል በላይ የአፈር ማዳበሪያ በጅቡቲ ወደብ የደረሰ ሲሆን ከዚህ ውስጥ 6.6 ሚሊዮን ኩንታል ሙሉ በሙሉ ሀገር ውስጥ ገብቶ እየተጓጓዘ ነው ብለዋል። የማጓጓዣ ስራው በመኪናና በባቡር በፍጥነት እየተከናወነ ሲሆን አዳማ ካለው ባቡር ጣቢያ እንደደረሰ ወደ ኦሮሚያ አማራና የሲዳማ ክልሎች ሲጓጓዝ የግብርና ሚኒስትሩ ግርማ አመንቴ ተዘዋውሮ መመልከታቸውን ጠቅሷል። ሌላው አርሶ አደሮች ያነሱት ቅሬታ መንግስት የማዳበሪያ እጥረት ችግር ለመቅረፍ እየሰራው ነው ቢልም በጥቁር ገበያ ግን በውድ ዋጋ እየተሸጠ መሆኑን ጠቅሷል።
ድርጅቱ የውባራ ገፋ ተብሎ ተራገኘ ነው በግለጋሽም አሁን ተንከራ አገኘ እኛ ደካሞች ተናገቀረን አሁን ደናው ወጥቶ ሳለ ይሄው በቃ ማሽላልም ለዳውፈዘ ጎልጎልም እነዚህ ሁሉ ማዳበሪያ ታ አሁን ጭራሽ ደግሞ በዝሆን ደግሞ የለም ተባለ። ወረዳ በንያር ወይ ለወረዳ እየሰጡ ለኛ ዝሆን ግን ገረም የለው ኮሽም የለው። አሁን ሲገሰን ግዜ አገው ተጠጥቡ ወደ ግብርና ቢሮ መጥቷል እና ስለዚህ መፍትሄና ግብርና እንጠናም እንጂ
ጠንካራ አገኘ ደካማ አላገኘም ብለኛል። ምን ማለት ነው?
ጎን ያለው ገዛ ሀነጋዲ አቅም ያለው ጎን ያለው ገዛ ደካማ ጎኑ ደግሞ የለም ለወረደው ታሽም የለው።
በኮንትሮባንድ ይሸጣል ማለት
ይሸጣል። ያንን ደግሞ ከምን እንዳመጡ እንግዲህ ይኸው ራስ በቃ አድርጎ ፍራስ ነው ይሸጡ ግብርናው ይሸጡ ማለት ይቻላል። ያ በግል ነገር ከምን ያገኙ እንግዲህ የት ያገኙ በእነሱ የሚሰሩ
ገበያ ላይማ እየተሸሸገ የሚሸጥማ አለ 10,900 አሉት ያን ሚሊዮን አልጎልልኛል አጣሁ ታዲያ
ገንዘብ ስለሌለዎት ነው ወይስ
ደካማ ሆንኩ
ገንዘብ የለዎትም እሱን ለመግዛት?
የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ አቶ አምሳሉ ጎበው በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በህገወጥ መንገድ የማዳበሪያ ንግድ እየታየ ነው፣ ለዚህም ሰፊ የህግ ማስከበር ዘመቻ ይጀመራል ብለዋል።
በምክትል ቢሮ ኃላፊዎች የተዋቀረ ቡድን በጣም ክሪቲካል ችግር ካለባቸው ዞን ወረዶች ተልኳል። ሰው እሱ ሂዶ በማን ጋር ነው የሚሰራው? ከዞን አስተዳዳሪዎች ጋር፣ ከዞን የፖሊስ ኃላፊዎች ጋር፣ የጸጥታ ኃላፊዎች ጋር፣ የፍትህ ኃላፊዎች ጋር አብሮ በኮማንድ ፖስት እየተመራ ህገ ወጦች በቁጥጥር እየዋሉ ወደ ህጋዊ መስመር እንዲገባ የህብረተሰቡ ተሳታፊ ነው።
ዘንድሮ መንግስት በ56.7 ቢሊየን ብር 12.8 ሚሊየን ኩንታል ማዳበሪያ መግዛቱን እና ከዚህ ውስጥ የተወሰነው ወደ ሀገር ቤት ገብቶ ለአርሶ አደሮች እንደተሰራጨ እና ቀሪው ደግሞ በመጓጓዝ ላይ እንዳለ ዶክተር ሶፊያ አክለው መግለጻቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
በተከታይ ወደ ወላይታ እናልፋለን። በደቡብ ክልል ወላይታ ዞን ውሳኔ ህዝብ ምርጫ ዛሬ ለሁለተኛ ጊዜ ተካሂዷል። ሂደቱን ለመከታተል ወደ ወላይታ ዞን ሶዶ ከተማ ያቀናው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የመራጮችንና የባለሙያዎችን አስተያየት አካቶ ተከታዩን ዘገባ አድርሶናል።
በወላይታ ዞን የሶዶ ከተማ ነዋሪ አቶ ዋዱ ደሳለኝ በደቡብ ክልል ወላይታ ዞን ለሁለተኛ ጊዜ በተካሄደው ውሳኔ ህዝብ ምርጫ ድምፅ ሰጡ ነው ያገኘናቸው። አቶ ዋዱ የዛሬው ካለፈው የተሻለ ነው የሚል እምነት እንዳደረባቸው ይናገራሉ።
ጫው ይዘቱ በጣም ደስ የሚል ነው። 11 ሰዓት ነው ወጣ ነው ለሌት ወጥን ተሰልፈን ነው ያጀመርነው። ጥሩ ነው ሂደቱ ሁሉ እና ሰላማዊ ነው ምርጫው።
በመጀመሪያ ዙር ምርጫ ወቅት የጤና እክል ገጥሟቸው ስለነበረ እንዳመለጣቸው ያስታውሱት የ75 ዓመቷ አዛውንት ወይዘሮ አዳነች ደስታም አሁን የመምረጥ እድል በማግኘታቸው መደሰታቸውን ይናገራሉ።
አልመረጥኩም የፊተኛው ውሸት አልናገርም ያሁኑን ነው። ያሁኑም ልጄ በደንብ ነግራኝ እሷ ያለችው ወደ አሮጌ ነው ያለችው። አንድ ናት ልጄ። አንዷን ደግሞ ጉዞ አድርጎልኛል። እንዳንተ ያለ ሁሉ አድርሳለች። እግዚአብሔር ምስጋና ይድረሰው።
ወይዘሮ አለምቱ ደምሰ በበኩላቸው በሰላማዊ መንገድ ምርጫው መካሄዱን ተናግሯል።
ቆንጆ ነው። በጣም አሪፍ ነው። ሁሉም ነገር ያው ሰላማዊ በሆነ መንገድ እየተካሄደ ነው ያለው። ከማለዳ ጀምሮ እስካሁን ጥሩ ነው።
መራጮች ድምጽ የሚሰጡት እዛው ምርጫ ጣቢያ ውስጥ የተመዘገቡ በመሆኑ ምርጫ አስፈጻሚዎች ላይ ከፍተኛ የስራ ጫና መፍጠሩና አንዳንድ መራጮች ድምጽ ሳይሰጡ እንዲሄዱ እንዳደረጋቸው የተናገሩት ደግሞ አቶ ሀብታሙ ኃይለ ናቸው።
የሚፈልገውን ይጠቅመኛል ወደፊት ለኔ የሚለውን ከነም ጭምር እየመረጠ ያለበት ሁኔታ አለ። በዚህ ላይ አንድ የታየኝ ህዝቡ ከሌሊቱ 10 ሰዓት ጀምሮ እዚህ ሰልፍ ላይ ባለበት ሁኔታ ምርጫ አስፈጻሚዎች አካባቢ ምዝገባ የሚያካሂዱ ሰዎች ትንሽ ፍጥነት ከማነስ የተነሳ ህዝቡ ቁጭ ብሎ ብዙ ሰዓት ከመብላት የተነሳ ትንሽ ምጉረምረበት ሁኔታ አለ።
ከሌሎች ዞኖች ጋር ክልል መመስረትን የሚደግፉ የእርግብ ምልክት የማይደግፉ ደግሞ የጎጆ ምልክትን በመምረጥ ነው ድምፅ የሚሰጡት። ዛሬ ድምፅ በተሰጠባቸው ምርጫ ጣቢያዎች እርግብ ብልጫ የሚያገኝ ከሆነም ወላይታ ዞን ከጋሞ፣ ከኮንሶ፣ ከደቡብ ኦሞ፣ ከጎፋና ከገዲዮ ዞኖች፣ ከደራሼ፣ ከቡርጂ፣ ከአሌም፣ ከባስኬቶና ከአማሮ ልዩ ወረዳዎች ጋር የጋራ ክልል ይመሰርታል። ጎጆን የሚመርጡ ከሆነስ? በዚህ ላይ አስተያየት እንዲሰጡን በወላይታ ሶዶ ዩኒቨርሲቲ የህግ መምህር፣ የህግ አማካሪና ጠበቃ እንዲሁም በዩኒቨርሲቲው የህግ ክፍል የምርምርና የማህበረሰብ አገልግሎት ተባባሪ ፕሮፌሰር ነቢዩ ማርቆስን ጠይቀናቸዋል።
ጎጆን ቢመርጥ አክቹዋሊ አሁን መብቱ ይጠበቅለታል የሚለው አልደራጅም የማለት መብቱ ነው ወይስ የትኛው ነው የሚለውን በተመለከተ እዛ ጋር ብዥታ አለ። መጥራት የነበረበት አሁን ምርጫ ተአማኒ ነው መሆን ያለበት፣ ግልጽ ነው መሆን ያለበት፣ ሁሉም ቅኔ የሆነ ነገር መሆን አልነበረበትም። ስለዚህ አሁን ጎጆ ደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ከዛ ጋር ይቀጥላል የሚለውንም የሚወክልን እንድምታ አያሳይም። ያንን ቢሆን ህዝቡ ምን አይነት ሀሳብ ሊሰጥ ይችላል የሚለውንም አያሳይም። ከዚህ በፊት ደግሞ በወላይታ ብሔር ብቻውን ክልል ሊሆናል የሚለውንም የሚወክል አማራጭም አልቀረበለትም። ጎጆን መርጬ ብቻዬን ክልል ሊሆናል የሚል አማራጭ የለውም።
አቶ ጌዶን ክልታ የተባሉ መራጭ ከምርጫው ምን እንደሚጠብቁ ተጠይቀው
እርግብና ጎጆ የምልክት ስለሆነ ነው እንጂ ትልቁ ነገር ሀሳብ ነው፣ ከኋላ ያለው ሀሳብ ነው። በአንድ ክልል ተደራጅቼ ይኖራለሁ አይ አይደለም፣ በአንድ ክልል ተደራጅተህ አልኖርም ነው። ከዚህ በኋላ ሌሎች ምናልባት የጠየቀኝም አልኖርም ከሚለው አንጻር አንድ ላይ ካለመኖር የተነሳስ ምንድነው የሚከተል የሚለውን ነገር በህግ አግባብ የተቀመጡ ነገሮች አሉ፣ በዛ አግባብ ይፈታሉ የሚል ሳቢ ነው የሚኖረው።
ለወላይታ ሶዶ ዩኒቨርሲቲ መምህሩ ተባባሪ ፕሮፌሰር ነቢዩ ማርቆስ ይህ ማለት ምን ማለት ይሆን የሚል ጥያቄ አቅርቤላቸው ነበር።
ነጭርግብ ማለት በክላስተር መደራጀትን እደግፈዋለሁ ማለት ነው። ግን ጎጆን መምረጥ ማለት ምን ማለት ነው የሚለውን በተመለከተ ትርጉሙን ሰው በግል መደራጀትን አልደግፈውም የሚል ትርጉም እንደያዘ በፊት ያቅ ነበረ። ጎጆ መምረጥ አልደግፍም ማለት ነውና፣ ስለዚህ የወላይታ ህዝብ አንድ ላይ መደራጀትን ስላልደገፈ ሌላ ሪፈረንደም እንደገና ወላይታ ብቻውን ይውጣ ወይስ አሁን ደግሞ ወይ ካለው ደቡብ ብሔር ብሔረሰቦችና ህዝቦች ጋር ይቀጥል የሚል እንደ አዲስ ለወላይታ ብቻ ይዘጋጅልኛል የሚል ተስፋ እየሰነቁ ብዙ የወላይታ ብቻውን በክልል መደራጀት አለበት የሚለውን ሀሳብ የሚደግፉ ሰዎች የሚያነሱት ክርክር አለ ነው። የህግ አግባቦችን ነው አሁን በማንሳቱ ላይ ችግር ላይ ሞርቆ በአንቀጽ 46-47 ብቻዬን ክልል ለመሆን ክልሎች ጋር አንድ ላይ መሆን እደራጃለሁ ያለው ኦልሬዲ ፎርስ የሆነ አለ። ስለዚህ አሁን የህግ አግባብን ማውራት እዚህ ጋር ብዙም ውሃ የሚቋጥር አይመስለኝም።
በወላይታ ዞን የሶዶ ከተማ ከንቲባ አቶ ተመስገን አለማየሁም ውሳኔ ህዝብ በሰላማዊ መንገድ መከናወኑን ገልጿል። በመጀመሪያው ምርጫ የህግ ጥሰት ተፈጽሟል በመባሉም የባከነው ጊዜና የደረሰው ከፍተኛ ገንዘብ ኪሳራ እንዳይደገም በመንግስት በኩል ስለተደረገው ቅድመ ዝግጅት የተጠየቁት አቶ ተመስገን
በዲሞክራሲ ታሪክም አዲስ ታሪክ ነው እየተመዘገበ ያለው ብሎ መውሰድ ይቻላል። በአንድ ቀን ካርድ ወስዶ በአንድ ቀን ድምጽ የሚሰጥበት የምርጫ ስርዓትን አላለፍንም እንደ ሀገር። ይሄ አዲስ ስርዓት ነው። ይሄ ሂደት ደግሞ ከስህተት የጸዳ ሆኖ እንዲጠናቀቅ የራሱን የበኩሉን ሚና ተጫውቷል። ያኔ ተፈጠሩ የተባሉ ስህተቶች አንዱ ከካርድ አወሳሰድ ጋር ተያይዞ፣ ሁለተኛው ከድምጽ አሰጣጥ ጋር ተያይዞ ድምጽ አሰጣጡን የጸጥታ ኃይሉ በጣቢያው ያለው በአግባቡ ማኔጅ ማድረግ በሚያስችል ደረጃ እንዲያደርግ ስምሪቶች ተሰጥተዋል። ህብረተሰባችንም የራሱን መታወቂያ ያሟላበትን ሰነድ ይዞ ቀርቦ ምርጫውን እንዲፈጽም በቂ ትምህርት ተሰጥቷል።
የኢትዮጵያ ብሔራዊ ምርጫ ቦርድ በወላይታ ዞን በድጋሚ የተካሄደ የሚገኘውን ውሳኔ ህዝብ አስመልክቶ ባወጣው መግለጫ ምርጫው በተቀመጠው ሰዓት ማለዳም 12 ሰዓት መጀመሩን፣ ከአዲስ አበባ 5215 ከወላይታ ደግሞ 3845 የምርጫ አስፈጻሚዎች ተሳትፈው ምርጫውን ማስተናገዳቸውን አስታውቋል። በ1812 የምርጫ ጣቢያዎች የተሟላ የምርጫ ቁሳቁሶች መድረሳቸውን ቦርድ አረጋግጧል። ቦርዱም ለሶስት የአገር ውስጥ ተቋማት የታዛቢነት እውቅና ሰጥቶ በዞኑ የተለያዩ ጣቢያዎች ላይ 214 ታዛቢዎች መሰማራታቸውን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በአስፈጻሚነት ካስተማራቸው ውስጥ የፋና ቁጥር 3 ምርጫ ጣቢያ ኃላፊ አልማዝ መገርሳም ውሳኔ ህዝቡ ታዛቢዎች በተገኙበት መከናወኑን ለቪኦኤ ገልጿል። የድምፅ መስጠት ሂደቱ ከተጀመረ በኋላ በርካታ ሲለገለጻቸው ምራጮች ከተሰጣቸው 6 ወር ያልሞላውን መታወቂያ ይዘው መገኘታቸውን፣ ዳሩ ግን በቂ የሰው ምስክር ያቀረቡ ድምፅ እንዲሰጡ መደረጉንም ምርጫ ቦርድ አስታውቋል። ዛሬ በወላይታ ዞን የተካሄደው ውሳኔ ህዝብ በደቡብ ክልል የሚገኙ 6 ዞኖችና 5 ልዩ ወረዳዎች የጋራ ክልል ጥያቄ የውሳኔ ህዝብ አካል ሲሆን ጥር 29 ቀን 2015 ዓ.ም በተካሄደው ምርጫ የአብዛኞቹ አካባቢዎች ውጤት ደቡብ ኢትዮጵያ የተሰኘ ክልል መመስረትን የደገፉ ሲሆን የወላይታን ውሳኔ ህዝብ ድምፅ ግን የህግ ጥሰት ተፈጽሟል ሲል ብሔራዊ ምርጫ ቦርድ ውጤቱን መሰረዙ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ወላይታ ሶዶም።
በተከታዩ ዘገባ ደግሞ ወደ አዲስ አበባ እናልፋለን። የአዲስ አበባ አካል ጉዳተኞች ማህበር በዋና መዲናይቱ የመስሪያ ቦታቸው ለፈረሰባቸው አባላቱ መንግስት አፋጣኝ መፍትሄ እንዲሰጣቸው ጥሪ ማቅረቡን አስታወቀ። የማህበሩ ፕሬዝዳንት አቶ ገለታው ሙሉ ጥያቄው ለመንግስት አካላት በየደረጃው ቀርቦ ምላሽ ስላልተሰጠው በብዙሃን መገናኛዎች መግለጫ ለማስተላለፍ እንደተገደዱ ለአሜሪካ ድምጽ ተናግረዋል። ማህበሩ በሰጠው መግለጫ በ11ዱም ክፍለ ከተሞች የመስሪያ ቦታቸው የፈረሱባቸው ወደ 3000 የሚጠጉ አካል ጉዳተኞች ለከፍተኛ ችግር በመዳረጋቸውና ጉዳዩ ጊዜ የማይሰጥ በመሆኑ መንግስት በአፋጣኝ ሊደርስላቸው ይገባል ይላል። የአዲስ አበባ ከተማ የሴቶች የህፃናትና ማህበራዊ ጉዳይ ቢሮ በበኩሉ የአካል ጉዳተኞቹ ጥያቄ ደርሶኛል፣ የማጣራት ስራ አከናውናለሁ ብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ደግሞ የአካል ጉዳተኞቹን ችግር ለመፍታት ንግግር እየተደረገ እንደሆነ ገልጿል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የአዲስ አበባ አካል ጉዳተኞች ማህበር ፕሬዝደንት አቶ ገለታው ሙሉ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ማህበራቸው አካል ጉዳተኞች ስላጋጠማቸው ችግር ለብዙሃን መገናኛዎች መግለጫ መስጠቱን ጠቅሰው
የእኛ አካል ጉዳተኞች አባላት የንግድ መስሪያ ቦታ ፈርሷል እና ከሆነ ጊዜ ጀምሮ በንግድ ማህበራቱም በራሳቸው ደረጃጀት በግለሰብም ደረጃ በአለው የመንግስት መዋቅር ውስጥ ከወረዳ ጀምሮ ባለው መንግስት መዋቅር ከንቲባ አስተዳደሩ ድረስ ጥያቄው ቀርቧል። እኛ ደግሞ እንደ አዲስ አበባ አካል ጉዳተኞች ማህበር አፋጣኝ ምላሽ ስላልተሰጣቸው ወዲያውኑ ለዚያቤ ጽፈናል። አሁንም ከሚመለከታቸው ሌሎች የመንግስት አካላት ጋር ለምሳሌ ከአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር ተነጋግረናል። በዚህ መሀል ደግሞ ሌሎች አካላትም ተገቢውን ትኩረት እንዲሰጡት ለማድረግ ደግሞ ለምሳሌ መግለጫ አብረን ለመስጠት ተገደናል ማለት ነው።
ማህበሩ በሰሜን ሆቴል መግለጫ በሰጠበት ወቅት የተገኙት ፕሬዝደንቱ አቶ ገለታው ሙሉ በኢትዮጵያ በአሃዝ ከሚታወቁት አካል ጉዳተኞች 98 ከመቶ ያህሉ ስራ አጥ እንደሆኑና በአዲስ አበባ የአካል ጉዳተኞችን የንግድ ቦታዎች የማፍረስ እንቅስቃሴ ችግሩን እያባባሰው እንዳለ ገልጸዋል።
የአካል ጉዳተኞች ችግር በጣም ብዙ ነው፣ የትየለሌ ነው። ጥያቄዎቻችን ደግሞ በጣም ብዙ ቢሆኑም የመስሪያ ቦታ ጉዳይ የዳቦ ጥያቄ ጉዳይ ስለሆነ ቀስ ብሎ የሚፈቱት መንግስት ተዝናንቶ የሚመልሰው ጥያቄ አይደለም፣ ጊዜ አይሰጥም። ምክንያቱም ጥያቄው የመኖር አለመኖር ወይም የህልውና ጉዳይ ስለሆነ ማለት ነው። በተለይ ደግሞ አካል ጉዳተኛው ላይ ሲሆን ችግሩ በጣም አስከፊ ነው የሚሆነው። አካል ጉዳተኞች በአሁኑ ሰዓት አይደለም ሰርተው ለመኖር ለምን እንኳ ለመኖር የሚችሉበት እድል ጠባብ እየሆነ መጥቷል። ምንም እንኳ ምቹ ስራ ለአካል ጉዳተኞች እንዲፈጠር መንግስት አካል ጉዳተኞችን አካታይ ስራ እንዲሰራ በተለያየ ጊዜ ስንጠይቅ የቆየን ቢሆንም አሁን ደግሞ ይባስ ብሎ በእንቅርት ላይ ጆሮ ደግፍ እንዲባል ያለችው ትንሽ የስራ ጭላንጭልን የሚያጠፋ ውሳኔ የተወሰነው።
መግለጫውን በንባብ ያሰሙት የአካል ጉዳተኞች የንግድ ማህበራት ተወካይ አቶ ኢዮብ ደስታ በ11ዱም ክፍለ ከተሞች የአካል ጉዳተኞቹ የመስሪያ ቦታዎች ሲፈርሱ ቅድመ ዝግጅት እንዳልተደረገና ከፈረሱም በኋላ ለችግሩ አፋጣኝ መፍትሄ እንዳልተሰጠ አመልክተዋል። አዲስ አበባን ከሸራ ሱቆች እናጽዳ በሚል መመሪያ የመስሪያ ቦታቸው የፈረሰባቸው 3000 የሚደርሱ አካል ጉዳተኞች ችግር ላይ ወድቀዋል ያሉት አቶ ኢዮብ መንግስት መፍትሄ ሊሰጣቸው እንደሚገባ አሳስበዋል።
አንደኛ መንግስት በአዲስ አበባ ከተማ ያሉ አካል ጉዳተኞች ችግሮቻቸውን በተዋረድና በቅደም ተከተል እንዲፈታ እንጠይቃለን። ሁለተኛ መንግስት በአፋጣኝ ከስራ ለተፈናቀሉ አካል ጉዳተኞች የዕለት ጉርሳቸውን ያገኙ ዘንድ ጊዜያዊ መፍትሄ እንዲሰጥ እንጠይቃለን። ሶስተኛ መንግስት በዘላቂነት ለአካል ጉዳተኞቹ ችግር መፍትሄ በማምጣት የአካል ጉዳተኞቹን ጥቅምና መብት እንዲያስጠብቅ እንጠይቃለን። አራተኛ የሕገ መንግስቱ አንቀጽ 41 ንዑስ አንቀጽ 5 እና የኮንቬንሽኑ አንቀጽ 27 እንዲከበርልን እንጠይቃለን።
የአዲስ አበባ ከተማ የሴቶች የህፃናትና ማህበራዊ ጉዳይ ቢሮ ከአካል ጉዳተኞቹ ጥያቄ እንደቀረበለት ገልጾ ጉዳዩን ለማየት እየሰራው ነው ብለዋል። ወይዘሮ ገነት ቅጣው የቢሮው ምክትል ኃላፊ ናቸው።
የተለያዩ የነሱ አደረጃ እየተተወጣጣ መጥቶ ቢሮ አውርተናል። ተግባብተንም ነው የተለያየ ነው ማለት ነው።
በምን ተግባባችሁ?
እኛ ነገሮችን አጥርተን ባለጉዳይ ባለድርሻ አካላቶች ጋራ በጋራ መድረክ እንደምናመቻችላቸው ያላቸውን መረጃ ፋይሎች እንዲያመጡ ከዛ በኋላ በምን አግባብ ነው እነማን ትሬት ሊደረጉ ይገባል እነማን በምን አይነት ምክንያት የሚለውን ከባለድርሻ አካል ጋር ለመስራት ሙሉ መረጃቸውን ማግኘት ይጠበቅብናል ማለት ነው። በሱ ነው የተግባባ ነው።
ቀደም ሲል ስለ ጉዳዩ በአሜሪካ ድምጽ የተጠየቁት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ አለሚቱ ኡሞድ ደግሞ ሚኒስቴር መስሪያ ቤቱ የአካል ጉዳተኞቹን ጥያቄ መቀበሉን ተናግረዋል።
ቅድም በተነሳው ግን አካል ጉዳተኞች እኛ ጋር መጥተው ነበር። አነጋግረናቸዋል። ቀጣይ ችግሩ ለመፍታት የሚያስችል ነገሮች ከሚመለከታቸው አካላት ጋር ንግግር እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ከተማ ውስጥ ያሉ መሬቶች ምን ያህል ናቸው ሲባል መታየት ያለበት ይመስለኛል። ክፍት ቦታዎች ካሉ፣ ለነሱ ምቹ የሆኑ ቦታዎች ካሉ በቀጣይ ምላሽ ሊያገኙ የሚችሉበት ሁኔታዎች እንዲፈጠር በተሰጠን አሳይመንት መሰረት ከነሱ 3 ሰዎች ጉዳዩ የሚከታተሉበት ሁኔታ እንዲፈጠር ተብሎ ወስደን ከሚመለከታቸው ጋር ቀጣይ ለመነጋገር የሚያስችል ምቹ ሁኔታ በሚኒስቴር መስሪያ ቤቱ በኩል እየተፈጠረ ነው። ያ ለምላሽ መዘገየቱ ትክክል ነው፣ እሱን እንቀበላለን።
አካል ጉዳተኞቹ በበኩላቸው የደረሰብን ችግር ፋታ የሚሰጥ ባለመሆኑ መንግስት ይድረስልን ሲሉ ለአሜሪካ ድምፅ ተናግረዋል። ከእነርሱም አንዷ ወይዘሮ ታደለች ከበደ ናቸው።
መንግስት ችግራችንን አይቶ አፋጣኝ መፍትሄ እንዲሰጠን ነው እየጠየቅን ያለ ነው። በጣም ችግር ውስጥ ነን፣ ወደ ልመና እየገባን ነው። ምክንያቱም ልጆች አሉብን፣ ተማሪዎች ናቸው። እኛ ጠዋት ወጥተን ጠዋት የሸጥናትን ምሳ፣ ምሳ ላይ የሸጥናትን እራት ነው ለልጆቻችን የምናበላው እና ፈተና ውስጥ ነው ያለ ነው፣ ችግር ውስጥ ነው ያለ ነው።
ሌላኛው አስተያየት ሰጪ አቶ ጥላሁን አሻግሬ የንግድ ቦታችን በመፍረሱ ለችግር ተዳርገናል፣ መንግስት ይስማን ብለዋል።
አሁን በዚህ የዛሬ አንድ ወር አካባቢ ከሌሊቱ በዘጠኝ ሰዓት መጥተው እቃችንን ጭነው ወስደውብናል። አንድ ወር ሙሉ ጉዳተኛው ያለ ስራ ተቀምጧል። አብዛኛው ልመና ላይ ወጥቷል፣ ልመና ላይ ነውና በአፋጣኝ መንግስት መፍትሄ እንዲሰጠን ነው የምለው። አመሰግናለሁ።
በቅዳሜው የመግለጫ አሰጣጥ ስነ ስርዓት ላይ ከተሳተፉት በመቶዎች የሚቆጠሩ አካል ጉዳተኞች ውስጥ የተወሰኑት በአዲስ አበባ ሰሜን ሆቴል አካባቢ መንገድ በመዝጋት ጥያቄያችን ይመለስ የሚል ድምፅ ማሰማታቸውን የአሜሪካ ድምፅ ተመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ እናልፋለን። ዩናይትድ ስቴትስ ዛሬ ሰኞ በፌዴራል ደረጃ ጁንቲንዝ በዓልን እያከበረች ትገኛለች። በዓሉ ስያሜውን ያገኘው በዩናይትድ ስቴትስ የተካሄደው የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በሰኔ 19 ወይም ጁን 19 1865 ዓ.ም ማብቃቱን ተከትሎ የአሜሪካ ወታደሮች በቴክሳስ ግዛት በሚገኘው ጋልቭስተን ደሴት ደርሰው በባርነት አገዛዝ ስር ይኖሩ የነበሩ ሰዎች ነጻ መሆናቸውን ካሳወቁበት ዕለት ነው። በሌሎች የአሜሪካ ግዛቶች በባርነት ጭቆና ስር የነበሩ ሰዎች ቀደም ብለው ነጻ የተደረጉ ቢሆንም በቴክሳስ ግዛት ግን ሰራዊቱ እስኪደርስ ድረስ በባርነት ቆይተዋል። የአሜሪካ ድምፅ ዘጋቢያችን ግሬግ ፍላኩስ ባደረሰን ዘገባ ዕለቱ በመላ ሀገሪቱ የሚከበር በዓል ሲሆን በጋልቭስተን ከተማ ለሚኖሩ ግን ልዩ ስሜት እንዳለው አመልክቷል። ቀጥሎ ይቀርባል። በቴክሳስ ግዛት ጋልቭስተን ከተማ የጁንቲንዝ በዓል አከባበር የጀመረው ከቀናት ቀደም ብሎ በተለያዩ ሽርሽሮች፣ ሰልፎችና የሙዚቃ ድግሶች ነው። ጁንቲንዝ በዋናነት የጥቁር ባህልና ለአጠቃላይ የአሜሪካና ኗር ያበረከተው አስተዋጽኦ የሚከበርበት ዕለት ሲሆን፣ የበዓሉ አዘጋጅ ሳም ኮሊንስ ልዩ ቁም ነገሩ ግን በታሪኩ ላይ የተመሰረተ ነው ይላሉ። በጋልቭስተን መሃል ከተማ የሚገኘውና 460 ስኩዌር ሜትር ቁመት ያለው የግርግዳ ላይ ስዕልም ጀነራል ጎርደን ግራንገርን በአብዛኛው ጥቁር የነበሩትን ወታደሮቻቸውንና ነጻ የወጡትን ሰዎች እንደሚዘክርም ይገልጻሉ።
በደሴቱ ላይ ወደ 1200 የሚጠጉ በባርነት የተያዙ ሰዎች ብቻ ነበሩ። ነገር ግን በጁንቲንዝ ከደሴቱ የተላለፈው መልእክት ከተሰራጨ በኋላ ከ1200 የሚበልጡት ሰዎችና በቴክሳስ ውስጥ በባርነት የኖሩት በሚሊዮን የሚቆጠሩ ሰዎች በጋልቭስተን የተከሰተውን የቃል ታሪክ በሕይወት ጠብቀው አቆይተዋል።
ጁንቲንዝ ለብዙ አፍሪካ አሜሪካውያን ጥልቅ ስሜታዊ ትስስር ያለው ቢሆንም በቴክሳስ ቤታውን ከተማ ነዋሪ እንደሆነው ሮኒ ሆል አንዳንድ ነጮችም ይደግፉታል።
እንደማስበው ለጥቁር ሕዝቦች ብቻ የተጀመረ በዓል ቢሆንም እያደገ መጥቷል። አንተም ታከብረዋለህ? አዎ፣ በደንብ።
በደሴቱ ከተካሄዱ የጁንቲንዝ በዓል ዝግጅቶች ይልቅ በባህር ዳርቻዎቹ ላይ ይዝናኑ የነበሩ ሰዎች ቁጥር የሚበልጥ ቢሆንም አንዳንድ ነዋሪዎችና ጎብኚዎች ግን ለጁንቲንዝ የተካሄደውን ሰልፍ ተካፍለዋል። ለምሳሌ የዩናይትድ ስቴትስ የቀድሞ ሰራዊት አባል የሆኑት ታዋን ፓርሰን ከሉዚያና ግዛት ጁንቲንዝን ለማክበር የመጡት
የተከሰተውን ነገር ማስታወስ አስፈላጊ ነው። ነገር ግን ያለፈው ነገር የማንነታችን መገለጫ መሆን የለበትም። ይህን ጊዜ በጋልቭስተን ውስጥ በሰዎች የተገኘውን ነጻነት ለማክበር ብቻ ሳይሆን ወደፊት ነጻነታችንን ጠብቀን ለማቆየት ራሳችንን የምናስታውስበት አድርገን ልንጠቀምበት ይገባል።
ፓርሰን አንዳንድ ፖለቲከኞች ባርነትን ጨምሮ የሚረብሹ የታሪክ ገጽታዎችን ለመደበቅ የሚያደርጉት ሙከራ ያሳስባቸዋል። ኮሊንስ በበኩላቸው እንደ ጁንቲንዝ ያሉ ታሪካዊ በዓላት እውቀት ሀገሪቷ ያጋጠማትን ጫፍና ጫፍ ያሉ ተቃራኒ የፖለቲካ አመለካከቶችን ለመቀነስ ይረዳል ይላሉ።
እውነት ለመናገር የዚች ሀገር መሰረት እውነትን በመናገርና በታሪኮች ውስጥ ያሉትን እውነተኛ ታሪኮች በማውጣት የመጠገን ኃላፊነት አለብን። ምክንያቱም የምንድነው እውነትን በመናገር ነው።
አንዳንድ ሰዎች አስተማሪዎች በባርነት ላይ ማተኮራቸው ከሀገር ፍቅር ይልቅ ጥፋተኝነትን ያበረታታል ብለው ያስባሉ የሚሉት ኮሊንስ፣ ይልቁንም እውነተኛ ታሪኮች መነገራቸው ሀገሪቱን ጠንካራ እንደሚያደርጋቸው ገልጸው ይከራከራሉ። በግሬግ ፍላኩስ ለተጠናከረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ የወደያዝናቸው ዝግጅቶች ነው የምናልፈው። የመጀመሪያው ቅንብራችን ጤና ነው። በድርቅ በተጠቁና የጸጥታ ችግር ባለባቸው በኦሮሚያ ክልል ደቡባዊ ዞኖች የኮሌራ ወረርሽኝ አሁንም እየተዛመተ እንደሆነ የክልሉ ጤና ቢሮ ገለጸ። በኦሮሚያ ክልል ጤና ቢሮ የሕዝብ ጤና አጠባበቅ ዘርፍ ኃላፊ አቶ ገመቹ ሹሚ ወረርሽኙ ባለፈው ዓመት ነሐሴ ወር በባሌ ዞን ከተከሰተ ወዲህ የ81 ሰዎች ሕይወትን መቅጠፉን ጠቅሰው አሁን ደግሞ በድርቅ በተጠቁ የክልሉ ዞኖች ውስጥ እየተዛመተ እንደሆነ ተናግረዋል። በሽታው በቦረና ዞን በዱብሉቅ ከተማ በቅርብ ርቀት ወደሚገኘው የተፈናቃዮች መጠለያ መግባቱንም በዱብሉቅ ወረዳ አስተዳደር ባልደረባ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ጤና ቢሮ በበኩሉ ወረርሽኙን ለመቆጣጠር ድርቅና የጸጥታ ችግሮች እንቅፋት እንደሆኑበት ይናገራል። ገልሞ ዳዊት ተጨማሪ አለው።
በደቡብ ኦሮሚያ በቦረናና በጉጂ ዞኖች የተዛመተው የኮሌራ ወረርሽኝ አሁንም ለነዋሪዎች ስጋት እንደሆነ መቀጠሉን የክልሉ ጤና ቢሮ ገልጿል። በተለይ በቦረና ዞን በርካታ የድርቅ ተፈናቃዮች በሚገኙበት የዱብሉቅ ከተማ መጠለያ ውስጥ ወረርሽኙ እንደገባ በዱብሉቅ ወረዳ የአደጋ ስጋት አመራር ጽሕፈት ቤት ባልደረባ አቶ ዲበኑ ሳራ ተናግረዋል።
በአሁኑ
ጊዜ በከተማው በጣለው ዝናብ በየቦታው ኩሬ አለ።
በዚያ ላይ ብዙ ተፈናቃይም ስላለ የኮሌራ በሽታው በወረርሽኝ ደረጃ ሊከሰት ይችላል። እንደ ወረዳችን እስከ አሁን በ40 ሰዎች ላይ ታይቷል። በተለይ በደቡብ ከተማ አቅራቢያ 28000 ቤተሰብ የሚደርስ ተፈናቃይ አለ። ከ40 ሰዎች 25ቱ የከተማውና የመጠለያው ነዋሪዎች ናቸው። ቀሪዎቹ 15ቱ የተለያዩ የገጠር ቀበሌዎች ነዋሪዎች ናቸው።
በሽታው ከአንድ ወር በፊት እንደጀመረ የገለጹት አቶ ዴበ ነው። ህጻናትና አዛውንቶች ክፉኛ እየተጠቁ እንዳሉ ተጠቁመዋል። የጤና ባለሙያዎች የህክምናና የመድኃኒት ድጋፍ እየሰጡ ቢቆዩም ተጎጂዎች የምግብ እጥረት ያሉባቸው ስለሆኑ አሁንም በሽታው መቆጣጠር አስቸጋሪ አድርጎታል ብለዋል። የኦሮሚያ ክልል ጤና ቢሮም አመት ሊያስቆጥር ጥቂት ወራት የቀሩት የኮሌራ ወረርሽኝ አሁን ደግሞ በክልሉ ደቡባዊ ዞኖች በስፋት እየተዛመተ ነው ብለዋል። አቶ ገመቹ ሹሚ የኦሮሚያ ክልል ጤና ቢሮ የህዝብ ጤና አጠባበቅ ዘርፍ ኃላፊ ናቸው።
በአሁኑ ጊዜ በሽታው ወደ 6 ወይም 7 በሚሆኑ የቦረና ዞን ወረዳዎች ተከስቷል። ለምሳሌ ተልተሌ፣ ሚዮ፣ ሞያሌ፣ ድሬ ወረዳዎች የሚጠቀሱ ሲሆኑ ተፈናቃዮች ያሉበትን ድብሉቅ ወረዳንም ማንሳት እንችላለን። ይህንን ስንል የበሽታውን መከሰት 100% በላብራቶሪ ምርመራ አረጋግጠናል ማለት አይደለም። የበሽታው ባህሪ የታየባቸውን ህሙማን በፈጣን የልየታ ምርመራ ራፒድ ዳያግኖስቲክ ቴስት ነው የለየናቸው። እነርሱም ተገቢ የህክምና ድጋፍ እንዲያገኙ እየሰራን ነው። በተጨማሪም የግልና የአካባቢ ንጽህናን እንዴት መጠበቅ እንዳለባቸው የግንዛቤ ማስጨበጫ ትምህርት እየሰጠን ነን። በጉጂ ዞን 5 ወረዳዎች በበሽታው ሳይጠቁ አልቀሩም በሚል የተለዩ ሰዎች አሉ። በተመሳሳይ በምዕራብ ጉጂ ዞን በ6 ወረዳዎች አሉ። በመሆኑም በሽታው እየተስፋፋ ነው ማለት እንችላለን።
የኦሮሚያ ክልል ጤና ቢሮ ከፌደራል ጤና ሚኒስቴር ጋር በመተባበር የበሽታውን ስርጭት ለመግታት እየሰራ እንደሆነ የገለጹት አቶ ገመቹ አሁንም የመድኃኒት አቅርቦት እክል እንደሆነ አመልክተዋል። መፍትሄ ለማግኘትም ከተባበሩት መንግስታት ዓለም አቀፍ የህፃናት መርጃ ድርጅት ዩኒሴፍ ጋር እየሰራንንም ብለዋል።
አናሊያም ባህዬ ሳኒ ከን አንጋማት ድቤ ከን አሚደመን ከንፍደን ይወቴ ባህዬን ሳኒ
እስካሁን በወረርሽኙ እየተጠቁ ያሉትን ወረዳዎች ብንመለከት አብዛኛዎቹ በድርቅ የተጠቁና የጸጥታ ችግር ያለባቸው ናቸው። በሽታውን መቆጣጠር ያልቻልነውም በድርቁና በጸጥታው መታወክ እክሎች ነው። በተጨማሪም በአካባቢው ከፍተኛ የህብረተሰብ እንቅስቃሴ ያለ ሲሆን ከዚሁ ጋራ የመጠጥ ውሃ ችግርና ስለ በሽታው ያለው አናሳ ግንዛቤ ለመዛመቱ ምቹ ሁኔታ ፈጥሯል።
በምስራቅ ሸዋ፣ በሁለቱ የባሌ ዞኖችና በምዕራብ አርሲ ያለው የኮሌራ ወረርሽኝ ሙሉ በሙሉ በቁጥጥር ስር አለመዋሉን አቶ ገመቹ አክለው ተናግረዋል። የኮሌራ በሽታ ባለፈው ነሐሴ ወር በኦሮሚያ ክልል ባሌ ዞን ከተከሰተበት እስካሁን ድረስ 81 ሰዎችን ለህልፈተ ህይወት እንደዳረገ ከኦሮሚያ ክልል ጤና ቢሮ የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ገልሞ ዳዊት፣ ምስራቅ ሸዋ ዞን አዳማ።
አሁን ደግሞ የምናልፈው ወደ ሳምንታዊው የስፖርት ዝግጅታችን ነው። አትሌት ብርቄ ሀየሎም በአንድ ማይል የዓለም ከ20 ዓመት በታች ክብረ ወሰን አሻሽላለች። ስፔን ክሮሽያን በፍጹም ቅጣት ምት በማሸነፍ የኔሽንስ ሊግ ዋንጫ አንስታለች። ፊፋ የጸረ ዘረኝነት ልዩ ኮሚቴን በድጋሚ አቋቁሞ ሺነሺየስን በመሪነት ሾሟል። ዩክሬናዊው የአርሴናል ተጫዋች ዚንቼንኮ የሩሲያና የቤላሩስ ስፖርተኞች ከሁሉም ስፖርታዊ ውድድር እንዲታገዱ ጥሪ አቅርቧል። እነዚህንና ሌሎች ስፖርታዊ ክንዋኔዎችን ያካተተው የኬኔዲ አባተ ዘገባ ተከታዩ ነው።
ሐሙስ ዕለት በኖርዌይ ኦስሎ በተካሄደ የዳያመንድ ሊግ ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች 5000 ሜትር ኢትዮጵያዊው ዮሚፍ ቀጀልቻና ዩጋንዳዊው ጃኮብ ኪፕሊሞ ያደረጉት ውድድር እጅግ ልብ አንጠልጣይና የተመልካቹን ቀልብ የያዘ ነበር። ሁለቱም አትሌቶች ውድድሩን እኩል 12 ደቂቃ ከ41.73 በሆነ ጊዜ ነው ያጠናቀቁት። ኋላ ላይ አሸናፊው የተለየው በፎቶ እይታ ነው። እግር ለእግር ተከታትለው ሲሮጡ የነበሩትና ድንቅ ፉክክር ያደረጉት ሁለቱ አትሌቶች እኩል ተስፈንጥረው የመጨረሻውን መስመር ማለፋቸውን ተከትሎ አሸናፊውን በእይታ መለየት አልተቻለም። በመሆኑም በፎቶ በተደረገ ልየታ ዮሚፍ ከ100ኛ ሰከንድ ባነሰ ጊዜ አሸናፊነቱ ተረጋግጧል። ዮሚፍና ኪፕሊሞ ያስመዘገቡት ሰዓት የወቅቱ 5ኛው የዓለም ፈጣን ሰዓት በመሆኑም ተመዝግቧል። በሌላ ውድድር የ17 ዓመቷ ኢትዮጵያዊት አትሌት ብርቄ ኃይሎም ደግሞ በዚያው በኦስሎ በተካሄደ የአንድ ማይል ዳያመንድ ሊግ ውድድር ከ20 ዓመት በታች የዓለም ክብረ ወሰንን በማሻሻል አሸንፋለች። አትሌቷ ርቀቱን 4 ደቂቃ ከ17.13 ሰዓት በሆነ ጊዜ ነው ያጠናቀቀችው። ስፔን በፍጹም ቅጣት ምት ክሮሺያን 5-4 በሆነ ውጤት በማሸነፍ የአውሮፓ ኔሽንስ ሊግ ዋንጫን አንስታለች። ትላንት ምሽት በሮተርዳም የተደረገው የኔሽንስ ሊግ የፍጻሜ ጨዋታ ከተጨማሪ ሰዓት በኋላ ያለ ጎል ተጠናቆ ነው ወደ ፍጹም ቅጣት ምት ያመራው። ጨዋታውን የረታችው ስፔን ዩሮ 2012ን ካሸነፈች ከ11 ዓመታት በኋላ የመጀመሪያዋን ኢንተርናሽናል ዋንጫ ማንሳት ስትችል፣ የክሮሺያ ወርቃማው ትውልድ ዋንጫ ማንሳት እንደተሳነው ቀጥሏል። የጨዋታው ኮከብ ተብሎ የተመረጠውና በተጠናቀቀው የውድድር ዓመት ከማንቸስተር ሲቲ ጋር 3 ዋንጫ ማሸነፍ የቻለው ስፔናዊው አማካይ ሮድሪ በጣም ደስ ብሎናል፣ በጣም ከባድ ጨዋታ ነበር፣ በከባድ ፈተና ነው ይህን ያሳካ ነው ብሏል። ይህ ድል ስፔንን ከፈረንሳይ በመቀጠል የዓለም ዋንጫ፣ የአውሮፓ ሻምፒዮናና የኔሽንስ ሊግን ያሸነፈች ሁለተኛዋ አውሮፓዊት ሀገር አድርጓታል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የጸረ ዘረኝነት ልዩ ኮሚቴን ካፈረሰ ከ7 ዓመታት ገደማ በኋላ በድጋሚ አቋቁሟል። ስራውን አጠናቋል በሚል እንዲፈርስ ተደርጎ የነበረውን ኮሚቴ ፊፋ በድጋሚ አቋቋመው የጸረ ዘረኝነት ስራው ገና ብዙ እንደሚቀረው በመገንዘብ መሆኑን አመልክቷል። ልዩ ኮሚቴው በእግር ኳስ በሚፈጸም አድሏዊና ዘረኝነት ተግባር ላይ የሚወሰዱ ጥብቅ ቅጣቶችን የሚጠቁሙ ተጫዋቾችን ያቀፈ ሲሆን የሪያል ማድሪዱ ቪኒሺየስ ጁኒየር ኮሚቴውን እንደሚመራ የፊፋ ፕሬዝደንት ጂያን ኢንፋንቲኖ ነግረውኛል ብሎ ሮይተርስ ዘግቧል። ባለፈው የውድድር ዓመት በተለያዩ አጋጣሚዎች የዘረኝነት ጥቃት ሰለባ የነበረው ብራዚላዊው የሪያል ማድሪድ የፊት መስመር ተጫዋች ቪኒሺየስ በተለይ በግንቦት ወር ማድሪድ ከቫሌንሲያ ጋር ሲጫወት በደጋፊዎች ከደረሰበት የዘር ጥቃት በኋላ ጠንካራ ትችት ሰንዝሮ መነጋገሪያ ሆኖ ቆይቷል። በብራዚል እግር ኳስ ማህበር የሚመራ የጸረ ዘረኝነት ዘመቻ አካል ከሆነውና ቀዳሜ ዕለት በባርሴሎና ከተካሄደው የብራዚልና ጌኒ ብሔራዊ ቡድኖች ጨዋታ በፊት ቪኒሺየስንና የቡድኑን አባላት ካገኙ በኋላ በሰጡት አስተያየት ከዚህ በኋላ ዘረኝነት ያለበት እግር ኳስ አይኖርም፣ ዘረኝነት ሲከሰት ጨዋታው ወዲያውኑ መቆም አለበት ሲሉ ኢንፋንቲኖ ተናግረዋል። በእግር ኳስ ውስጥ ያለውን የዘረኝነት ችግር ለአንዴና ለመጨረሻ ጊዜ ለማቆም በጣም ግልጽና ጠንካራ ቅጣቶችን እንተገብራለን፣ ከአሁን በኋላ ዘረኝነትን መታገስ አንችልም ሲሉም አክለዋል። የዘረኝነት ድርጊት ወንጀል ነው ማለታቸውንም ሮይተርስ በዘገባው አካቷል። ቪኒሺየስ በሰጠው መግለጫ ከሁሉም ቦታ ለተሰጠኝ ትልቅ ድጋፍ በጣም አመሰግናለሁ ካለ በኋላ ኢንፋንቲኖ ዛሬ ድጋፉን ለማሳየት ወደ እኔ መጥቷል፣ ፊፋ እያቋቋመ ባለው ኮሚቴ ውስጥ የትኞቹ ተጫዋቾች መካተት እንዳለባቸውም ምክሬን ጠይቋል፣ ይህ እርምጃ አስፈላጊ ነው ብዬ ስለማስብ ተቀብያለሁ ብሏል። የብራዚል የጸረ ዘረኝነት ዘመቻ አካል በሆነው ከጊኒ ጋር በተደረገው ጨዋታ ላይ በዘረኝነት ላይ ያላቸውን ተቃውሞ ለመግለጽ የብራዚል ብሔራዊ ቡድን ተጫዋቾች ለመጀመሪያ ጊዜ ሙሉ ጥቁር መለያ ለብሰው ነው የተጫወቱት። ጨዋታው በብራዚል 4-1 አሸናፊነት ተጠናቋል። በመጨረሻም ዩክሬናዊው የአርሰናል ተጫዋች ዚንቼንኮ የሩሲያና የቤላሩስ ስፖርተኞች ከሁሉም ስፖርታዊ እንቅስቃሴዎች ሊታገዱ ይገባል ሲል ጥሪ አቅርቧል። የተከላካይ መስመር ተጫዋቹ ኦሌክሳንደር ዚንቼንኮ ሩሲያ በአገሩ ላይ በፈጸመችው ወረራ ምክንያት ሁሉም የሩሲያና የቤላሩስ ስፖርተኞች ከከፍተኛ ደረጃ ስፖርታዊ ውድድሮች መታገድ አለባቸው ብሏል። የሩሲያ ብሔራዊ ቡድንና ክለቦች አሁንም ከአውሮፓ እግር ኳስ ማህበርና ከፊፋ ውድድሮች እንደታገዱ ናቸው። ዚንቼንኮ ግን ይህ እገዳ ሌሎች ስፖርቶችንም ሊያካትት ይገባል ባይ ነው። በመጪው የዊምብልደን የቴኒስ ሻምፒዮና የሩሲያና የቤላሩስ አትሌቶች ገለልተኝነታቸውን ገልጸው እስከፈረሙ ድረስ እንዲወዳደሩ ይፈቀድላቸዋል መባሉን የተቃወመው ዚንቼንኮ የሁለቱ ሀገራት ስፖርተኞች ያለምንም ቅድመ ሁኔታ መከልከል አለባቸው ሲል ተናግሯል። ከብሪታንያዊው የቴሌቪዥን ፕሮግራም አዘጋጅ ፒርስ ሞርጋን ጋር ባደረገው ቃለ ምልልስ ላይ የሁለቱን ሀገራት ስፖርተኞች በየትኛውም ከፍተኛ ደረጃ ላይ ባለ ስፖርታዊ ውድድር ላይ ማየት ከማይወዱ ዩክሬናውያን አንዱ ነኝ ብሏል። እኔ ፖለቲከኛ አይደለሁም፣ ስለ ፖለቲካም ምንም አላውቅም። ነገር ግን እየሆነ ያለው ፖለቲካዊ ጉዳይ ሳይሆን ጦርነት ነው። ፖለቲካ ስፖርት ውስጥ መግባት እንደሌለበት ያወራሉ። ይህ ፖለቲካ አይደለም፣ ጦርነት ነው ሲልም ዚንቼንኮ ምክንያቱን አስረድቷል። ሩሲያ በዩክሬን ላይ በከፈተችው ጦርነትና ቤላሩስ ደግሞ ለሩሲያ በሰጠችው ድጋፍ ምክንያት የሁለቱ ሀገራት ስፖርተኞች ከበርካታ ዓለም አቀፍ ስፖርታዊ ውድድሮች መታገዳቸው ይታወቃል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
መሰናዷችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓውያን የዘመን አቆጣጠር በየዓመቱ ሰኔ 19 ቀን አሜሪካውያን በአፍሪካ አሜሪካውያን ዘንድ ትልቅ ስፍራ ያለውን በዓል ጁንቲንዝን ያከብራሉ። እለቱ የእርስ በርስ ጦርነቱን ማክተም ተከትሎ በባርነት ተይዘው የኖሩ አፍሪካውያን አሜሪካውያን ነፃ መሆናቸው የተደነገገበት አዋጅ ኢማንሲፔሽን ፕሮክላሜሽን የታወጀበት ዕለት መታሰቢያ አይደለም። ስለምን እርሱ የታወጀው ጥር 1863 ዓ.ም ነውና በመላዋ ዩናይትድ ስቴትስ ባርነትን ያስወገደው 13ኛው የህገ መንግስት ማሻሻያ የጸደቀበት ዕለት የሚታሰብበትም አይደለም። የህገ መንግስት ማሻሻያው የጸደቀው እንደ አውሮፓውያን የዘመን አቆጣጠር ታህሳስ 6865 እንደነበረ በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ጁንቲንዝ አለ ርዕሰ አንቀጹ ሲቀጥል፣ ቴክሳስ ክፍለ ግዛት ጋልቭስተን አይላንድ ውስጥ ተገልለው ይኖሩ የነበሩ በባርነት ተይዘው የኖሩ አፍሪካውያን አሜሪካውያን የነጻነታቸውን ዜና ለመጀመሪያ ጊዜ የሰሙበት ዕለት መታሰቢያ ነው። በዓመቱ ሰኔ 19 1866 ዓ.ም ላይ የጁንቲንዝ በዓል ለመጀመሪያ ጊዜ ቴክሳስ ውስጥ ተከበረ። ከዚያም በሌሎችም የደቡባዊ አሜሪካ ክፍለ ግዛቶች ይከበር ጀመር። ጁንቲንዝ በዩናይትድ ስቴትስ ከየትኛውም የአፍሪካ አሜሪካውያን በዓል በርካታ ዓመታት ያስቆጠረ በዓል እንደሆነ ይነገርለታል በማለት ርዕሰ አንቀጹ ሀተታውን ይቀጥላል። የሆነ ሆኖ ጁንቲንዝ ታሪካዊ ፋይዳው በይፋ እውቅና ያገኘው ከ156 ዓመታት በኋላ ነው። ፕሬዚደንት ጆ ባይደን እንደ አውሮፓውያን የዘመን አቆጣጠር ሰኔ 17 2021 ዓ.ም የጁንቲንዝ የብሔራዊ ነጻነት ድንጋጌን ሕግ ፈርመው በፌዴራሉ መንግስት ደረጃ ከሚከበሩ በዓላት አንዱ ለመሆን በቃ። ፕሬዚደንት ባይደን እንደኔ አመለካከት ጁንቲንዝን ፌዴራላዊ የዓመት በዓል ማድረጉ ድጋፍ ለማሳያ ያህል አይደለም፣ ይልቁንም ሲጀመር ባሪያ ፈንገላ ኃጢአት መሆኑን እንደ ሀገር አምነን መቀበላችንን የምንገልጽበት እንጂ ሲሉ የተናገሩትን ርዕሰ አንቀጹ ይጠቅሳል።
የጦርነቱ ምክንያት እርሱ ባይሆንም የጦርነቱ ምክንያት አንድነታችን ብቻም እንዳልነበረ ከሁሉም ይበልጥ በዋናነት ስለ ሀገራችንና ስለ ነጻነቷ እንደነበር የሚያስገነዝበን ነው። የነጻነት አዋጁ እንዲሁ ሰነድ ብቻ ሳይሆን አገራችን የቆመችለት ነጻነት ምን ማለት እንደሆነ ከስረ መሰረቱ ያስታውሰናል። ጠንካራ ከመሆናቸው የተነሳ ሊካዱ የማይችሉ እምነቶች እንዳሉ አሳይቶናል። ሁላችንም በአምሳለ እግዚአብሔር ፍጥረታችን እኩል ነን እና በሕይወታችን ሁሉ በእኩልነት ልንታይ ይገባል የሚለውን የአሜሪካን ቃል ኪዳን ያስታውሰናል።
ጁንቲንዝ የረጅሙ የባርነትና የጭቆና ጨለማ ዘመን ብቻ ሳይሆን የተሻለ ብሩህ ቀን ተስፋ እውን የሆነበት የሁለቱም መታሰቢያ ነው በማለት ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ ወይም ደግሞ በመሰናዷችን ቢካተቱ የምትሏቸውን ጉዳዮች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ፌስቡክ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። 202-251-3505 የዋትሳፕ ቁጥራችን ነው። ከፊት ለፊት የመደመር ምልክትና አንድን ከፊት በማስቀደም መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። በኢሜይል ልታገኙን ለምትፈልጉ ደግሞ horn@voanews.com የኢሜይል አድራሻችን ነው። በሱ መጠቀም ትችላላችሁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ለዛሬ ሰላም፣ ደህና ደሩ።